ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። የልመናችንን ቃል የሚያዳምጥ ወደ እርሱም በጮኸ ጊዜ ፈጥኖ የሚደርስልን እግዚአብሔር አምላካችን የተመሰገነ ይሁን። እያንዳንዳችን እግዚአብሔር ደግፎን እነሆ ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። ይህ የዘወትር ሰላምታችን ነው። የእናንተን ድምፅ ባንሰማ ሆኖ ነው እንጂ እናንተም ሰላምታችንን ተቀብላችሁ አጸፌታውን እንደምትመልሱ ደግሞ እኔ ባለሙሉ ተስፋ ነኝ። ዛሬም የእግዚአብሔር ፈቃዱ ሆኖ ተከታታዩን የሉቃስ ወንጌል መጽሐፍ ጥናታችንን እንቀጥላለን ማለት ነው። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር አምላካችን በባርኮቱ እንደሚገናኘን ተስፋ እያደረግን ይህንን ዝማሬ እንጋብዛችኋለን።
ንገስ በሉት ኢየሱስ ጌታ በሉት ስገዱለት።
እግዚአብሔርን ስለዚህ ዝማሬ እጅግ አድርገን እናመሰግናለን። ንጸልይ። እግዚአብሔር አባታችንና አምላካችን ሆይ ክብር የሚገባ አምላክ ነህ። በእውነት ልጆችህን ቀድሰህ ነው ደግሞ ባርከህ እግዚአብሔር ወይ ቤት ባልሟሎች አድርገህናልና እጅግ እናመሰግናለን። ጌታችንና መድኃኒታችን ሆይ ቃልህ በእውነትኛን ለውጦናል፣ ቀርጾናል፣ አበጃጅቶናል። ስለዚህም ደግሞ ነፍሳችን ባንተ ታምና በመውጣቷና በመግባቷ ይሁንና ጌታችን ሆይ ስምህን ትጠራለች፣ በአንተም ደስ ትሰኛለች። ክብር ተመስገን ጌታ ሆይ። በዚህች ምሽት ደግሞ እግዚአብሔር ሆይ ለሕይወታችን የሚረባውን መንፈሳዊን ምግብህን በቃል አማካይነት እንድትመግበን እንጸልያለን። እግዚአብሔር ሆይ በዚህ በሰማነው እውነትን በኖር እንድንችል እርዳን። ስለ ታላቁና ስለ ዘላለማዊ ስምህ ስትል ስማን፣ አሜን። ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ስለ ዘካርያስና ስለ ኤልሳቤጥ እምነት ጉዳይ እንዲሁም ስለ ተወለደው ልጅ ሕፃን ማለትም ደግሞ ስለ ዮሐንስ መወለድ አልፎም ደግሞ አውግስጦስ ቄሳር እንደ አምላክ ለመመለክ የነበረውን ፍላጎት እዚያም ወደ መጨረሻ ላይ ደግሞ ማርያም ጌታ ኢየሱስ ክርስቶስን ለመውለድ ያደረገችውን ጥንቃቄና ቤትም እንዳስቀመጠችው ወደ መጨረሻ ሰዓት ላይ ተመልክተን ነበር። አሁን ደግሞ ዛሬ አብረን የምንመለከተው ከሉቃስ ወንጌል ምዕራፍ 2 ቁጥር 8 ይሆናል። ልደቱን መላእክት ለረኞች አወጁ በሚል ርዕስ ተነስተን አንዳንድ ነጥቦችን ጌታ በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሳችሁን ወጣ ወጣ አድርጋችሁ የሉቃስ ወንጌል ምዕራፍ 2 ቁጥር 8 ተመልከቱ። ልደቱን መላእክት ለረኞች አወጁ። በዚያም ምድር መንጋቸውን በሌሊት ሲጠብቁ ያደሩ ረኞች ነበሩ የሚሉን በቁጥር 8 ላይ አሁን እንደተናገርኩት እናገኛለን። አንዳንዶች ኢየሱስ የተወለደው መቼ ነበር በማለት ይጠይቃሉ። መቼም በክረምት ሊሆን አይችልም። ክረምት ቢሆን ኖሮ ረኞች ከነበጎቻቸው ውጪ ያድሩም ነበር። መቼ የሚወለድ መቼ የተሰቀለበት ቀን አስፈላጊ እንዳልሆነ ሁሉ የተወለደበት ቀንም ይህን ያህል አስፈላጊ አይደለም። ዋናው ነገር መወለዱ እንጂ መቼ እንደተወለደ አይደለም። ዋናው ነገር ደግሞ ለኛ ኃጢአት መሞቱ እንጂ መቼ እንደሞተ አይደለም። ይህን ነገር እንድታስተውሉ ፈልጋለሁ። ጌታ ኢየሱስ ክርስቶስ ዋናው ነገር መወለዱ እንጂ መቼ እንደተወለደ አይደለም የሚያስፈልገው። በሌላው መልኩ ደግሞ ለኛ ኃጢአት ጌታ ኢየሱስ ክርስቶስ መሞቱ እንጂ መቼ እንደሞተ አይደለም የሚያስፈልገው። እስቲ ከቁጥር 9 እስከ 11 ያለውን አለፍ ብለን እንመልከት። ነውም የጌታ መልአክ ወደ እርሱ ቀርቦ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ ኖ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና የሚልን ቃል እናገኛለን። ወገኖቼ እግዚአብሔር ልጁ ኢየሱስ ክርስቶስ በዚህ ሁኔታ ወደ ዓለም እንዲገባ አደረገ። በዳግም ምጽአቱ ጊዜ እንደሚሆነው በታላቅ ኃይልና ክብር መምጣት ይችል ነበር። እርሱ ግን ደካማ በሚመስል መንገድ ማለትም ሕፃን ሆኖ መምጣትን መረጠ። ይህን ልብ በሉ። እንዲህም ስለተባለ ክብሩን እንጂ አምላክነቱን ተወ ማለት አይደለም። እንኳን ደና መጣህ በማለት የሚቀበሉት መላእክትን ማዘጋጀት በተቻለ ነበር። ሌላው ቀርቶ እንደ እግዚአብሔር መመለክን የፈለገው ቄሳር እንኳን ይሰግድለት ዘንድ በቤተልሔም እንዲገኝ ማድረግ ይቻል ነበር። ኢየሱስ ክርስቶስ እነዚህ ነገሮችን ሁሉ ማድረግ ሲችል እሱ ግን አላደረገም። ለአምላክነቱ የሚገባውን ክብር ወይም የይገባኛል ጥያቄ እንጂ አምላክ መሆኑን አልተወም። እንደማንኛችንም ሕፃን ሆኖ ነበር ወደዚህ ዓለም የመጣው። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ የሚልን ቃል ደግሞ በቁጥር 12 ላይ እናገኛለን። ወገኖቼ ሉቃስ እንደገና የኢየሱስ ክርስቶስን ሰብአዊ ፍጡርነት ገጽታ ያመለክታል። ከኃጢአት በቀር እንደማንኛችንም ሁሉ ሰብአዊ ሆኖ ነበር ወደዚህ ዓለም የመጣው። ስለ ሰው ተፈጥሮ ከእግዚአብሔር በላይ የሚያውቅ የለም። እኔና እናንተን አሳምሮ ያውቀናል። እንደኛው ሥጋ ለብሶ ወደዚህ ዓለም መጥቷልና በሚገባ ይረዳናል። ይህም ማለት እኛም ስለ እግዚአብሔር የምናውቀዋለን ማለት ነው። ምክንያቱም የእኛን ሥጋ ለብሷልና ነው። እስቲ ከቁጥር 13 እስከ 14 ያለውን ደግሞ አለፍ ብለን እንመልከት። ድንገትም ብዙ የሰማይ ሠራዊት ከመላእኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰውም በጎ ፈቃድ አሉ። እዚህ ላይ ልናስተውለው የሚገባን ያተረጓጎም ስህተት አለ። ለሰውም በጎ ፈቃድ ይሁን የሚለው ትክክለኛ ትርጉም አይደለም። በጎ ፈቃድ ላላቸው ሰላም ይሁን ወይም ደግሞ እግዚአብሔር ደስ ለሚሰኝባቸው ሰዎች ሰላም ይሁን ተብሎ መተርጎም ነበረበት። ወገኖቼ ዛሬ ሰዎች ሰላም ይሁንል፣ ሰላም ለሀገራችን ይሁን በማለት መልካም ምኞታቸውን ይገልጣሉ። መጽሐፍ ቅዱስ ለክፎች ሰላም የላቸውም ይላል። ኢሳይያስ ምዕራፍ 48 ቁጥር 22ን ልብ በሉ። ኢሳይያስ ምዕራፍ 48 ቁጥር 22ን ተመልከቱ። ሰይፋችንን ወደ ማረሻ እንጂ በተቃራኒው ማድረግ የሚገባን ጊዜ ላይ አይደለም ያለነው፣ በክፉና ሰይጣን በሚገዛበት ዓለም ውስጥ ነው ያለነው። ስለዚህም ሰላም ሊኖር አልቻለም። በጎ ፈቃድ ላላቸው ሰዎች ግን አሁንም ሰላም አላቸው። ክርስቶስን ጌታና ዳኛ አድርገህ የተቀበልህ ከሆነ የእግዚአብሔርን ሰላም ተለማምደሃል ማለት ነው። ሮሜ ምዕራፍ 5 ቁጥር 1ን ተመልከቱ። የሮሜ መልእክት ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ክርስቶስ በመጀመሪያ በመጣበት ጊዜ እንዲህ አይነቱን ሰላም ይዞልን ነበር የመጣው። ዳግመኛ ሲመጣ ግን የሰላም ንጉስ ሆኖ ነው። ኃጢአትንና መጽን ሁሉ ያጠፋል፣ በምድር ላይ ሰላምን ይመሰርታል። ዳግመኛ እስከሚመጣበት ጊዜ ድረስ ግን በዚህ ዓለም የተሟላ ሰላም አይኖርም። መላእክቱም ከነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም ወጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት ይላል። ሉቃስ ምዕራፍ 2 ከቁጥር 15 እስከ 16 ያለውን ተመልከቱ። እረኞቹ በፍጥነት ወደ ቤተልሔም ሄዱ፣ ማርያምን ዮሴፍንና ሕፃኑ ኢየሱስን አገኙ። ምናልባትም ኢየሱስን ለመጎብኘት እረኞቹ የመጀመሪያዎቹ ሳይሆኑ አይቀርም። ምክንያቱም ማቴዎስ እንደሚነግረን 70 ሰገል የመጡት ጥቂት ቆይተው ነበር። እንዲያውም 70 ሰገል በመጡበት ጊዜ ኢየሱስን ያገኙት በቤት ውስጥ ነበር። ስለዚህም ከተወለደ ጥቂት ወሮችን አልፏል ማለት ነው። አይቶም ስለዚህ ጻን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር የሚለውን ደግሞ ከቁጥር 17 እስከ 20 ባለው ስፍራ እናገኛለን። ማርያም ስለ ኢየሱስ የተነገረውን ሁሉ በልቧ ትጠብቀውና ታሰላስለው ነበር። በሕፃኑ ላይ ሊመጣ ካለው አደጋ የተነሳ ማርያምና ዮሴፍ ሕፃኑን ይዘው ወደ ግብጽ ተሰደዱ። ከጥቂት ጊዜ በኋላም ወደ ናዝሬት ተመለሱ። ኢየሱስ የተወለደው በሙሴ ሕግ ዘመን ስለነበር ሕጉን መፈጸም ነበረበት። እስቲ አሁን ደግሞ አለፍ ብለን ከቁጥር 21 እስከ 22 ያለውን እንመልከት። ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። በሙሴ ሕግ መሰረት አንዲት ሴት ከወለደች በኋላ እስከ 40 ቀን ድረስ እንደርኩስ ነበር የምትቆጠረው። ስለዚህ ማርያም ለጌታ መስዋዕት ማቅረብ ነበረባት። እርሷ ራሷ እንደተናገረች ሁሉ አዳኝ ያስፈልጋታል። በጌታም ሕግ ሁለት ዋልያ ወይም ሁለት የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል ቁጥር 23 እና 24። ማርያምና ዮሴፍ በጣም ድሆች ስለነበሩ ዋልያ ወይም የርግብ ጫጩቶችን ብቻ ነበር መስዋዕት ያቀረቡት። መስዋዕቱ ስለ ማርያም እንጂ ስለ ሕፃኑ የሚቀርብ አይደለም። እስከምናውቀው ድረስ ኢየሱስ ስለ ራሱ መስዋዕት ያቀረበበት ጊዜ የለም። በመቅደሱ ውስጥ የተፈጠረ ሁኔታን ደግሞ ሲቀጥለን ከሉቃስ ወንጌል ምዕራፍ 2 ከቁጥር 25 እስከ 28 ባለው ስፍራ እንመልከት። የሉቃስ ወንጌል ምዕራፍ 2 ከቁጥር 25 እስከ 28 ያለውን አብረን አንድ ላይ እንመልከት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበር። መንፈስ ቅዱስም በርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ የሚልን ቃል እናገኛለን። ወገኖቼ፣ ስምዖን የሚባል ሰው ነበር ይህ ሰው። ይህ ሰው በሙሴ ሕግ መሠረት በጌታ ፊት እንዲታይ ጌታ ኢየሱስን በወሰዱት ጊዜ በመንፈስ ቅዱስ ተነሳስቶ እርሱም ወደ ቤተ መቅደስ ሄደ። የእግዚአብሔርን ማዳን እንደሚያይ እግዚአብሔር ለስምዖን ቃል ገብቶለት ነበር። ይህ ሰው ያየው ግን አንድን ሕፃን ብቻ ነበር። የእግዚአብሔር ማዳን ማለት ጌታ ኢየሱስ ክርስቶስ ራሱ ነው። እምነት በእርሱ ማድረግ ወይም አለማድረግ በደህንነታችን ላይ ወሳኝነት አለው። በእርሱ አዳኝነትና ጌትነት ወገኔ ሆይ ታምናለህን? ሕፃኑ ኢየሱስን ካየ በኋላ ስምዖን እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋል። ዐይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብ ለእስራኤል ክብር ነው በማለት ሐሳቡን ይገልጣል ስምዖን። ይህ ሰው ወገኖቼ በአንድ መልክዓ ምድራዊ ክልል የሚኖርና ስለ ሕይወት ያለው አመለካከትም የተወሰነ ነበር። ይሁን እንጂ ለዓለሙ ሁሉ አዳኝ የሚሆነውን ጌታ አይቷል። ይህኔ በጣም ያስገርመኛል። ኢየሱስ ክርስቶስ የመጣው ለአንድ ህዝብ ቢሆንም የተሰጠው ግን ለዓለም ህዝብ በሙሉ ነው። በብዙዎቹ ሃይማኖቶች ይህን አናይም። ሃይማኖቶች በክልል ወይም በስፍራ ወይም ደግሞ ለተለየ ህዝብ ብቻ እንደሆኑ ነው የምናየው። ገና ካጀማመሩ አንስቶ ክርስትና በየትኛውም ስፍራ ላሉ ሰዎች ሁሉ የሚሆን እምነት ነው። ይህ በጣም ያስደስተኛል። እስቲ ከቁጥር 33 እስከ 35 ያለውን ቃል ደግሞ እንመልከት። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ተሹሟል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። የተወደዳችሁ ክርስቲያኖች፣ በእርሷ በኩል አዳኙ ወደ ዓለም ይመጣ ዘንድ ማርያም ዋጋ ከፍላለች። በመስቀሉ ስር ቆማ ልጇ ለሞት ሲያጣጥር መመልከቱ ራሱ ዋጋ መክፈል ነው። የክርስቶስ መስቀል ብዙዎችን አነሳስቷል። ሰዓሊዎች በየስራዎቻቸው ይስሉታል፣ ዘማሪያን ዘምረውለታል፣ ደራሲዎችና ሰባኪዎች ደግሞ ብዙ ተናግረውለታል። ይሁን እንጂ ሞቱ ላይ ማትኮሩ ብቻ የራሱ ችግር አለው። ጌታ በሞቱ እንድናምን እንጂ ስለ ሞቱ እንድናዝን ወይም እንድንቆረቆር አይደለም የሚፈልገው። በኋላ ከዚሁ ከሉቃስ ወንጌል እንደምንመለከተው ኢየሱስ ክርስቶስ በመስቀል ላይ ለመሞት በሚሄድበት ጊዜ ዞር ብሎ ያለቅሱ ለነበሩት ሴቶች እናንተ የኢየሩሳሌም ልጆች ለኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ እንዳላቸው እናነባለን። ሉቃስ ምዕራፍ 23 ቁጥር 28 ላይ ወደፊት እንመለከታለን። ስለ ኢየሱስ መከራ ማልቀስ የለብንም ወገኖቼ፣ ይልቅስ ስለ ራሳችንና ስለ ቤተሰባችን እናልቅስ። ኢየሱስ ክርስቶስ ርኅራኄያችንን ሳይሆን እንድናምንበት ይፈልጋል። ማርያም በመስቀሉ ስር ሆና የኢየሱስን ሞት መመልከቷ ልቧን ሰብሯል። ሐዘኗ ለእኔና ለእናንተ ደህንነት ያደረገው አስተዋጽኦ የለም፣ ለራሷ ደህንነትም ያደረገው አስተዋጽኦ የለም። እርግጥ ነው ወላጅ እናት ናት፣ አሳድገዋለች። ወደ ዓለም የመጣውም በእርሷ በኩል ነበር። ጌታ ግን መስቀል ላይ ሆኖ ተመለከታትና አንቺ ሴት እነሆ ልጅሽ አላት። እንደ እናትነቷ መከራ ደርሶባታል። በዚያን ጊዜ በአንቺም ደግሞ በነፍስሽ ሰይፍ ያልፋል በማለት ስምዖን የተናገረው ትንቢት ተፈጸመ። አስተውሉ ወገኖቼ፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል በማለት ስምዖን አስቀድሞ የተናገረው ትንቢት አሁን ተፈጸመ። በወንጌሎች ውስጥ ብዙ ዝማሬዎች አሉ። ከእርሱም አንዱ የሚከተለው ነው። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለ እርሱ ትናገር ነበር ይላል ሉቃስ 2 ከቁጥር 36 እስከ 38 ባለው ስፍራ ያሁኑን ቃል እናገኛለን። እንደ ስምዖን ሁሉ ወገኖቼ፣ ሐና መንፈሳዊ ሴት ነበረች። መሲሁን ለይታ እንድታውቅ ጌታ ልዩ ስጦታን ሰጥቷታል። እግዚአብሔርን አመሰገነች። ምንም እንኳ ዝማሪዋ በጽሑፍ ባይሰፍርም የምስጋና መዝሙር እንደሚሆን አያጠራጥርም። አንዳንድ ሰዎች ከክርስቶስ ልደት በፊት 800 ዓመት በምርኮኝነት ወደ አሶር የተወሰዱት 10 የእስራኤል ነገዶች ጠፍተዋል፣ ተበታትነዋል በማለት ያስተምራሉ። ከምርኮ በኋላ እነዚህ የእስራኤል ነገዶች ወደ አገራቸው እስራኤል ከመመለስ ይልቅ ወደ ሰሜን ፈልሰዋል ይላሉ። መጽሐፍ ቅዱስ ግን እስራኤላውያን ከምርኮ በኋላ ወደ አገራቸው ሲመለሱ ሁሉም ነገዶች እንደነበሩ ነው የሚናገረው። እዚህ ላይ ስሟ የተነሳው ሐና ከአሴር ወገን ነበረች። ስለዚህም የአሴር ነገድ አልጠፋም ማለት ነው። ማቴዎስ እንደሚነግረን በኢየሱስ ሕይወት ቀጣዩ ታሪክ ወደ ግብፅ መሰደዱ ነው። ሉቃስ ግን ይህን ታሪክ ጨርሶ ገድፎታል። እዚህ ላይ እያንዳንዱ ወንጌል የራሱ ዓላማ እንዳለው ማስተዋል ተገቢ ነው። ማቴዎስ ጌታ ኢየሱስ ክርስቶስን እንደ ንጉሥ ያቀርበዋል። ሉቃስ እንደ ፍጹም ሰው ያቀርበዋል። ሉቃስ ስለ ሰብአ ሰገል መምጣት አይናገርም። ምክንያቱም ሰብአ ሰገል የመጡት ንጉሥን ለማየት እንጂ እሱ የሚያቀርበውን ፍጹም ሰው ለማየት አልነበረም። ሉቃስ የሚያተኩረው ወገኖቼ ፍጹም ሰውነቱ ላይ ነበር ማለት ነው። እስቲ ቁጥር 39 እስከ 40 ያለውን ደሞ እንመልከት። ሁሉንም እንደ ጌታ ሕግ ከፈጸሙ በኋላ ወደ ገሊላ ወደ ከተማቸው ወደ ናዝሬት ተመለሱ። ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ተነከረ፣ የእግዚአብሔርም ጸጋ በርሱ ላይ ነበር ይላል። የእግዚአብሔር ጸጋ በሕፃኑ ላይ ነበር ወገኖቼ። በአካል በመንፈስና በአእምሮ እየጎለመሰ አደገ። ደስ ያሰኛል ዮሴፍና ማርያም ወደ ኢየሩሳሌም መጓዛቸው። ሲቀጥለን ይህን ርዕሰ ጉዳይ ደግሞ እንመልከት። የሚከተለውን የሚያቀርብልን ሉቃስ ብቻ ነው። ኢየሱስ ክርስቶስ 12 ዓመት ሲሞላው የተደረገውን ሁኔታ ጎላ አድርጎ ሊያሳየን ይሞክራል ሉቃስ። ስለ ኢየሱስ ክርስቶስ የልጅነት ጊዜ ወንጌሎች የሚናገሩት የላቸውም። ሉቃስ ግን በተቻለው መጠን ስለ ልጅነት ዘመኑ ይናገራል፣ ያብራራል፣ ለመግለጽም ይሞክራል። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይመጡ ነበር ወይም ደግሞ ይወጡ ነበር። እስቲ ከቁጥር 41 እስከ 45 ያለውን ተመልከቱ። ሉቃስ 2 ከቁጥር 41 እስከ 45 ያለውን ተመልከቱ። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ከመንገደኞች ጋር የነበረ ስለ መሰላቸው የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ የሚልን ቃል እናገኛለን። ማርያምና ዮሴፍ ያሳደጉት እንደ ማንኛውም ጤነኛ ልጅ ነበር። ከአጓጉል ጓደኞች ጋር ገጥሞ የሚማግጥና የወላጆቹንም ስም በክፉ የሚያስጠራ ልጅ አልነበረም። አንዳንድ የመካከለኛው ዘመን ሰዓሊዎች ስለ ኢየሱስ ክርስቶስ ልጅነትና የወጣትነት ዘመን የሳሏቸው ስዕሎች በጣም ይገርሙኛል። ይሁን እንጂ እነርሱ ሊያቀርቡ በሚሞክሩት አይነት ሳይሆን እንደ ማንኛውም ጤነኛ ልጅ ሆኖ ነበር ያደገው። በዚያ ዘመን ሰዎች በቡድን ነበር የሚጓዙት። ከኢየሩሳሌም የሚነሱበት ጊዜ ሲደርስ ወደ ገሊላ የሚሄዱ ሰዎች ጉዟቸውን ለመጀመር ከኢየሩሳሌም በስተሰሜን በምትገኝ አንዲት ትንሽ መንደር ተሰበሰቡ። እንግዲህ ማርያምና ዮሴፍ ኢየሱስ አብሯቸው እንዳልነበር ያወቁት በዚህ ስፍራ ነበር። ስለዚህ እርሱን ፍለጋ ወደ ኢየሩሳሌም ተመለሱ። ከብዙ ፍለጋ በኋላ ግን በመቅደስ ውስጥ አገኙት። ከቁጥር 46 እስከ 50 ያለው ደግሞ እንዲህ ይለናል። ከሦስት ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸውም ሲጠይቃቸውም በመቅደስ አገኙት። የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ባዩትም ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲያደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበር አለችው። እርሱም ስለምን ፈለጋችሁኝ? በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን? አላቸው። እነርሱም የተናገራቸውን ነገር አላስተዋሉም ነበር። እዚህ ላይ ልብ በሉ ወገኖቼ፣ ማርያምና ዮሴፍ ኢየሱስን በመቅደስ ባገኙት ጊዜ በሊቃውንት ፊት ቆሞ ሲሰማቸውና ጥያቄም ሲያቀርብላቸው ነበር። መረዳት እንደምንችለው አንዳንድ መመለስ ያልቻሏቸውን ጥያቄዎች ሳይጠይቃቸው አልቀረም። ልብ አድርጉ፣ በዚህ ጊዜ ኢየሱስ ገና የ12 ዓመት ልጅ ነበር። ስለዚህም ሊቃውንቱ ተገረሙ። በአባቱ ቤት መሆን እንደሚገባው ባለማወቃቸው ኢየሱስ የተገረመ ይመስላል። እዚህ ላይ ኢየሱስ ስለ ሰማያዊ አባቱ እግዚአብሔር ሥራ እየተናገረ ነው። ማርያም ስለ ኢየሱስ ማንነት ምንም ያድናቆት ቃላት ስትናገር አንሰማም። ይሁን እንጂ ነገሮችን ሁሉ በልቧ ታሰላስል ነበር። ከእነርሱም ጋር ወደ ናዝሬት መጣ፣ ይታዘዝላቸውም ነበር። እናቱም ይህን ነገር ሁሉ በልቧ ትጠብቀው ነበር ይላል። ቁጥር 51 እና 52ን ተመልከቱ። የዘመናችን ወጣቶች በወላጆቻቸው ላይ ያምጻሉ። የእነርሱ ሐሳብ ብቻ እንዲሰማላቸው ወላጆቻቸውን ይጫናሉ። ኢየሱስ ግን እንዲህ አላደረገም። የዛሬዎቹ ልጆች ስለ ተለያዩ ነገሮች ዕውቀት ሊኖራቸው ይችላል። ያወቁትን ለማመዛዘን ግን የዕድሜ ብስለት እንደሚያስፈልጋቸው አይረዱም። የእግዚአብሔር ልጅ ኢየሱስ ክርስቶስ ግን ለወላጆቹ እየታዘዘና እየተገዛ ነበር ያደገው። አድማጮቼ፣ ወንጌላዊው ሉቃስ ስለ ኢየሱስ እድገት ሲናገር በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ይህንንም ሲል በአእምሮ፣ በአካል፣ በመንፈሳዊና በማኅበረሰባዊ ሕይወቱ ያድግ ነበር ማለት ነው። ይህንን ነጥብ እደግምላችኋለሁ። ጌታ ኢየሱስ ክርስቶስ በአእምሮ፣ በአካል፣ በመንፈሳዊና በማኅበረሰባዊ ሕይወቱ ያድግ ነበር ብሎ ነው ሉቃስ የሚገልጽልን። ኢየሱስ በሁሉም አቅጣጫ ያድግ ነበር።
ታ ወንድማችን ፈጥኖ ደራሽ ፖሊስ ሽፈራው ይርቡ ከደቡብ ክልል ቤንች ማጂ ዞን ከሱርማ ወረዳ የጻፍ ክልል ደብዳቤ ሄደርሶናል። በጌታ የተወደድ ወንድማችን ፈጥኖ ደራሽ ፖሊስ ሽፈራው የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ላንተ ይሁን ይያልን እኛም ሰላምታችንን በዚህ በራዲዮ ሞገዳማ ካኝነትና ያቀርብልሃልን ባለህበት ስፍራ እግዚአብሔር መጽናናት እንደሆነ በብቸኝነቱም ስፍራ ደግሞ እግዚአብሔር ዘመድና ጓደኛ እንደሆነ ገላል ተጽፈህልናል። አዎ ቤተ ክርስቲያን በሌለበት ስፍራ ያምልኮ ስፍራ በሌለበት ስፍራ እግዚአብሔር ይህንን የመጽሐፍ ቅዱስ ትምህርት በራዲዮ አመቻችቶ ከቃሉ ማዕድ እንድትመገብ ሕይወትም ከእግዚአብሔር ጋር እንድትጣመርና እንድትጣበቅ ያደረገው ራሱ እግዚአብሔር ነውና እግዚአብሔርን ስላንተ እጅግ አድርገን አመሰግነን ወታደር። ስለዚህም ደግሞ አሁንም ቢሆን ወደፊትም እግዚአብሔርን የሙጥኝ ብለ ከርሱ ጋራ መራመድ መቻል አለብህ። የጠራ እግዚአብሔር ደግሞ እስከ መጨረሻው ድረስ እንደሚያጸና ምን ጊዜ ምጸሎታችን ነው። እግዚአብሔር ደግሞ ኖ አንተም ባለህበት ስፍራ ያያል። ለምን በዚህ አይነት ሁኔታ ውስጥ ማለፍ እንዳለብህ ለምን በዚህ አይነት ሁኔታ ውስጥ ማለፍ እንደሚገባ እግዚአብሔር ያውቃል ያያል። ከቤተሰቦቼ ተለይቻለሁ አንድ ላይ መሆን አልቻልንም ብላል። እግዚአብሔር መንገድ አለው ለሁሉም። ወደ እግዚአብሔር እኛም እንጸልያለን አንተም ባለቤትም አንድ ላይ የምትሆኑበትን መንገድ እግዚአብሔር እንዲያመቻች እንዲሰጣችሁ። ለብቻችሁ መሆን መልካም አይደለምና እግዚአብሔር ደግሞ ወዶና ፈቅዶ ካለህበት ስፍራ ይህንን መልእክት ከሰማ በኋላ የደረስክበትን ሁኔታ እንድትጽፍልን አደራ እንላለን። ስለዚህም ፖሊስ ፈጥኖ ደራሽ ፖሊስ ሽፈራው ያለህበትን ሁኔታ ገልጠ ጻፍልን። የተቀረውን ደግሞ መልሱን ሁሉ በፖስታ ቤት በኩል እንልክልሃለንና አድራሻን አስታውቀን ፈጠን ብለ። እግዚአብሔር መውጣትህንና መግባትህን ይባርክ። ቤተሰብህንም ሁሉ እግዚአብሔር አብዝቶ ይባርክ። ሰላም ላንተ ይሁን።
እግዚአብሔር አንተ ትልቅ ነህ። ደስተኛ ነኝ ከበረሰነ ሳሞክስ
ሰማየ ምድር ጌታ እንቆቅልሽ ነው ያለ።